የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምን አመሻችሁ። የዛሬ የካቲት 5 2011 ዓ.ም ተመረተ ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። የስደተኞች ጉዳይ በአፍሪካ ህብረት ጉባኤ ቀዳሚ አጀንዳ ነበር።
የዚህ የመሪዎቹ ጉባኤ መሪ ቃል ስደተኞች ከስደት ተመላሾችና ተፈናቃዮች የሚል ነው። መሪ ቃሉ የተመረጠበት ምክንያት እያንዳንዱ የአፍሪካ አገር ይህ ፈታኝ ሁኔታ በየቀኑ ምን ያህል እንደሚፈትነው ስለሚያሳይ ነው።
የአፍሪካ ህብረት የወቅቱ ሰብሳቢ አብዱል ፈታህ አይሲሲ ናቸው ለጋዜጠኞች በሰጡት መግለጫ የተናገሩት ነው። በሙሉ ዘገባ እንመለስበታለን። በሌላ ዘገባ በማዕከላዊ ጎንደር ዞን በተለይም በመስራቅ ደምቢያና ጭልጋ አካባቢ ካለፈው ሳምንት ጀምሮ በማንነት ላይ ያተኮረ ግጭት አሁንም እንደቀጠለ መሆኑን የአካባቢው ነዋሪዎች ገለጹ።
ማህበረሰቡ ስለው ወደ ወርድ ተባለው አካባቢ ያሉት ንብረት ሁሉ ሸሽቷል። ብዙ ሰው ቆስሏል፣ ብዙ ሰው ሞቷል።
ዝርዝሩን በሙሉ ዘገባ እንመለስበታለን። ሌሎች ለምሽቱ ያዘጋጀናቸው በርከት ያሉ ቅንብሮችም አሉ። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠርላሉ የምሽቱ ዘገባዎች በድጋሚ ተመልሼ መጥቻለሁ። በታንዛኒያ እስር ቤት ያሉ 1900 ኢትዮጵያውያን ሊለቀቁ ነው ተባለ። ታንዛኒያ እስር ቤት ያሉ ከ1900 በላይ የኢትዮጵያውያን ፍልሰተኞች በቅርቡ እንደሚለቀቁ በታንዛኒያ የኢትዮጵያ መንግስት ልዩ መልእክተኛ ባለሙሉ ስልጣን አምባሳደር አቶ ዮሴፍ ዮናስ ዮሴፍ ገልጸዋል። አምባሳደሩ በቅርቡ ከታንዛኒያ ውጪ ጉዳይ ሚኒስተር አውገስቲን መሃጋ ሂካ ጋር መማከራቸውንም አብራርተዋል። ተጠባባቂ የዩናይትድ ስቴትስ መከላከያ ኃላፊ ፓት ሻንሃን በኢራቅ ጉብኝታቸው ከራሳቸው ጦር አዛዦች እንዲሁም ኢራቅ ውስጥ ስለሚገኙት የዩናይትድ ስቴትስ ጦር ሁኔታ ከአራቱ መሪዎች ጋር መወያየታቸው ተገለጸ። በአሁኑ ወቅት ወደ 5200 የሚደርሱ የዩናይትድ ስቴትስ ወታደሮች ኢራቅ ውስጥ የሚገኙ ሲሆን በዚያም የኢራቅን ወታደሮች በመምከርና በስልጠና እንደሚረዱም ተገልጿል። እንደ አውሮፓውያን አቆጣጠር በ2014 ዓመተ ምህረት ባለው ጊዜ የጦሩ ዋና ትኩረት የኢራቅን ምዕራባዊና ሰሜናዊ ክልሎች የተቆጣጠረው ራሱን እስላማዊ መንግስት ብሎ የሚጠራውን ሽብርተኛ ቡድን በማሸነፍ ላይ የታቀደ እንደነበር ተመልክቷል። ማንም ሰው ሊገነዘበው የሚገባው ወይም በድጋሚ ማረጋገጥ የምንሻው የሚሉት ኢራቅን እየጎበኙ የሚገኙት የመከላከያው ባለስልጣን እዚህ የተገኘ ነው መንግስቱን በጋበዘን መሰረት ሲሆን አላማና ፍላጎታችንም የኢራቅን የደህንነት አቅም ማጠናከር ነው ብለዋል። ባለስልጣኑ ሻንሃን ወደ ኢራቅ ጎራ ከመላታቸው በፊት አፍጋኒስታንን የጎበኙ ሲሆን በዚህ ሳምንት ብራስልስ ላይ በሚካሄደው የኔቶ የመከላከያ ሚኒስትሮች ጉባኤ ላይ እንደሚካፈሉም ታውቋል። የኔቶ ማለትም የሰሜን አትላንቲክ ጦር ቃል ኪዳን አገሮች ድርጅት ወታደራዊ ህብረት ለሩሲያ የሚሳኤል ጥቃት አጸፋዊ እርምጃ እንደሚወስዱ ዋና ጸሐፊው ጄንስ አስታወቁ። ዋና ጸሐፊው ይህንን ዛሬ ሲያስታውቁ ቀደም ያለውን ዓለም አቀፍ የረጅም ርቀት ጦር መሳሪያ ውል ሩሲያ እንድታከብር አሳስበዋል። የድርጅቱ ወታደራዊ ህብረት አባሎች አበክረው እንዳስገነዘቡት ሞስኮ ኖቫተር 9 M729 ብላ የሰየመችውን አዲስ ሚሳኤል ሩሲያን ገንብታበታለች። ዓለም አቀፉ የሚሳኤል ውል በሩሲያ ተጥሷል የምትለው ዩናይትድ ስቴትስም ካለፈው ሳምንት ጀምሮ ከስምምነቱ ለመውጣት የስድስት ወር ሂደቱን እንደጀመረች ታውቋል። ሩሲያ የገነባችው ይህ አዲስ ሚሳኤል አውሮፓን በድንገትም ይሁን በማስጠንቀቂያ ለማጥቃት ድል እንደሚሰጣት ነው ዩናይትድ ስቴትስ የገለጸችው የምትገኘው። በመጨረሻም በዩናይትድ ስቴትስ ሲታገዝ የነበረው የሻህ መሐመድ ሬዛ ፖቭላቪ መንግስቱ ወድቆ እስላማዊ ሪፐብሊኩ የተወለደበት የኢራን አብዮት 40 ዓመት አለፈው። ለ14 ዓመታት ፈረንሳይ ውስጥ በስደት የቆዩት ታላቁ መሪ አያቶላህ ሩሆላ ወደ ኢራን የተመለሱበት በአብዮቱ ወቅት ነው። ለመጀመሪያ ጊዜ በምርጫ አሸንፈው የተመረጡትና በኋላም ከስልጣን የተወገዱት ፕሬዝዳንት ለአሜሪካ ድምጽ ሲናገሩ እርሳቸውና ሌሎች ብዛት ያላቸው አብዮታውያን አዲስ አምባገነን ለመመስረት ማቀዳቸውን ፈጽሞ ባለመገመቱ ባያ ቶላ እንደተከዳን ይስማናል ብለዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ ምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። 32ኛው የመሪዎቹ ጉባኤ ስደትን ከምንጩ ለማድረግ መስማማቱን አስታወቀ። ከሀገሪቱ ግንባር ቀደም ፈተናዎች አንዱ ነው ተብሏል። ጉባኤው በሀገሪቱ የተለያዩ ጉዳዮች ላይ ከውሳኔ ላይ መድረሱን ተገልጿል። መልስካቸው አመሃ አጠር ያለ ዘገባ አለው።
የዚህ ጉባኤ መሪ ቃል የስደተኞች ከስደት ተመላሾችና በገዛ ሀገራቸው ከቀያቸው የተፈናቀሉ ሰዎች አመት ይላል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጉባኤው ሲከፈት ባሰሙት ንግግራቸው የስደተኝነት ዘመናቸውን አስታውሰው አሰቃቂውን የስደተኛ ህይወት ባጭሩ ጠቅሰዋል። ትናንት ምሽት በተጠቃለለው ጉባኤ መጨረሻም የወቅቱ የአፍሪካ ህብረት ሊቀመንበር የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ለጋዜጠኞች በሰጡት መግለጫ ችግሩ ምን ያህል ከባድ እንደሆነ ገልጸዋል።
የዚህ የመሪዎቹ ጉባኤ መሪ ቃል ስደተኞች ከስደት ተመላሾችና ተፈናቃዮች የሚል ነው። መሪ ቃሉ የተመረጠበት ምክንያት እያንዳንዱ የአፍሪካ አገር ይህ ፈታኝ ሁኔታ በየቀኑ ምን ያህል እንደሚፈትነው ስለሚያሳይ ነው። አፍሪካ ለብዙ ዓመታት በዓለም ካሉት ስደተኞች መካከል ሩብ ያህሉን ስታስተናግድ ቆይታለች። ከየአገሮቻቸው የሚፈናቀሉትም ብዛታቸው ግዙፍ ነው።
የስደተኞች ከስደት ተመላሾችና ከየቀዬዎቻቸው የሚፈናቀሉ ዜጎች ጉዳይ በየጊዜው የመነጋገሪያ ወይንም የመወያያ ርዕስ መሆኑ ብዙም ፋይዳ እንደሌለው የጠቆሙት የህብረቱ ኮሚሽን ሊቀመንበር ሙሳ መሐመድ ነበሩ። በሳቸው አባባል የጉባኤው ውይይት ያተኮረው ችግሩን ከምንጩ እንዴት ማድረግ ይቻላል በሚለው ላይ ነበር። በዚህ መሰረት የአፍሪካን የስደተኞች ችግር ለመፍታት የሚሰራ የአፍሪካ የስደተኞች ጉዳይ ድርጅትን ወይንም አፍሪካን ማይግሬሽን ኦብዘርቫቶሪ በሞሮኮ ማራኬሽ ለማቋቋም ተወስኗል። የሥራውንም ሂደትና ተግባራዊነቱን ለመከታተል የተለያዩ እርምጃዎችን ለመውሰድ ከስምምነት ተደርሷል። ጉባኤው በአፍሪካ ሀገሮች መካከል የነጻ ንግድ ቀጠናዎችን መፍጠር፣ በህብረቱ ተቋማት ለውጥ፣ በአህጉሪቱ ሰላምና ጸጥታ ሁኔታዎች ላይና ሽብርተኝነትን ከአህጉሪቱ ለማጥፋት እና በመሳሰሉት ጉዳዮች ላይ የተለያዩ ውሳኔዎችን አስተላልፈዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በጎንደር በማዕከላዊ ጎንደር ዞን በተለይ በምስራቅ ደንቢያና ጭልጋ አካባቢ ካለፈው ሳምንት ጀምሮ በማንነት ላይ ያተኮረ ግጭት አሁንም እንደቀጠለ መሆኑን የአካባቢው ነዋሪዎች ገለጹ። ከአማራ ወገን የሆኑት ጥቃቱን እያደረሱ ያሉት በቅማንት የማንነት ኮሚቴ አባላት አማካኝነት የሚመሩ መለዮ የለበሱ ወዘ ልውጥ ሰዎች ናቸው ሲሉ፣ ከቅማንት ወገን የሆኑት ደግሞ የሶስቱ ቀበሌዎች ጥያቄ መመለስ አለበት፣ ሀገር የምትመራው በሽምግልና ሳይሆን በሕግ አግባብ ነው ይላሉ። የሶስቱ ቀበሌዎች ጥያቄ ካልተመለሰ በአካባቢው መረጋጋት አይኖርም እያሉ ነው። እስካሁን በግጭቱ የአንድ ሰው ሕይወት አልፏል። በሺዎች የሚቆጠሩ ቤቶች በቃጠሎ ወድመዋል። የምዕራብ ጎንደርን ጨምሮ ከ45,000 በላይ ሰዎች ተፈናቅለዋል ይላሉ የክልሉ መንግስት። አስቴር ምስጋናው በተከታዩ ዘገባ ይዘዋለች።
ከሰሞኑ በማዕከላዊ ጎንደር ዞን በተለይ በደንቢያና ጭልጋ አካባቢዎች በማንነት ላይ ያተኮሩ ግጭቶች በመከሰታቸው የአንድ ሰው ህይወት አልፏል። በሺዎቹ የሚቆጠሩ ቤቶች ተቃጥለዋል። ከምዕራብም ሆነ ከማዕከላዊ ጎንደር ዞኖች ከ45,000 በላይ ዜጎች ተፈናቅለዋል። አሁንም ግጭቱ እንዳልቆመ ከቅማንትም ሆነ ከአማራ ወገን የሆኑ የአካባቢው ነዋሪዎች ከአሜሪካ ድምጽ ጋር በነበራቸው ቆይታ ተናግረዋል።
መንግስት አንድ መፍትሄ ያርግልናል። እንደው አንድ አማራጭ ያለቀ ሰው ጨርሶ ቦታ ለቆ ነው ያለን ሆና ቦታ ላይ አየለም ያሁን
ማህበረሰቡ ስለዚህ ወደ የምትባለው አካባቢ ሀብቱ ንብረቱ ሁሉ ሸሽቷል። ብዙ ሰው ቆስሏል፣ ብዙ ሰው ሞቷል።
ከአማራ ወገን የሆኑት አቶ ምስጋናው በጭልጋ ወረዳ የሰቀልት ቀበሌ ነዋሪ እንደተናገሩት ግጭቱን እያካሄዱት ያሉት በቅማንት ኮሚቴ አባል እየተመሩ ያሉ መለዮ የለበሱ ወዘ ልውጥ የሆኑ ሰዎች ናቸው ጥቃቱን እየፈጸሙብን ያሉት ይላሉ።
አንደኛ በሀገር የሚታወቁ ሰዎች ዋና ሁነዋል እነሱ ናቸው። አሁንም እየመጡ በሚያውቁት ሁሉን ነገር የሚፈጥማሉ እነሱ ናቸው። ሁለተኛ ደግሞ ከሀገር እስከ ሀገር ከለውጦ የመጣ ሰው ነው። አሁን እንዲያር በሚጨፈጭፈና አለ ካሉት የእነዚህ መሪ ይሆናሉ እነሱ ነው። ያው በሚያውቁት እያገቡ የሚያስቃጥሩን ይህም ያ ሰው የሚያስገድሏል እነሱ ናቸው። ከዚህ ላይ ከኛ ከቦታው ላይ ማለት ያሉ ሰዎች ከውጭ ያሉ ሰዎች
እነማን ናቸው? እነዛን ታውቋቸዋላችሁ?
ይታወቃሉ። ብዙ ሰው ናቸው የሚታወቁ ሰው ያሉ አሁን እዚህ ውስጥ ያሉ
ምንድን ናቸው?
ሊቀመንበር ፕሮሃንቶች ማለት ከግሉ ላይ ማለት ነው። አሁን ብዙ ነገር እያስደረሰ ያለ እሱ ነው። አሁንም ሰው ይመጣሉ የሚመጣሉ እነሱ ናቸው። አሁን ጨርሰው እነሱ እየመሩ ማለት ነው።
አሁን በቅማንት ስም የተደራጀው ኮሚቴ ነው መንገድም መስመርም እየመራ አካባቢው በጸጉረ ልውጥ ሰው እያስጠቃ ያለ እያሉኝ ነው።
ከቅማንት ወገን የሆኑትና የጭልጋ ከተማ ነዋሪ የሆኑት አቶ ማስረሻ አለሙ በበኩላቸው ችግሩን እየፈጠሩ ያሉት የክልሉ የመንግስት አመራሮች ናቸው። እኛ ህገ መንግስታዊ መብታችንን ተጠቅመን የጠየቅነውን የሶስት ቀበሌ ይሰጠን ጥያቄ ሊመልሱልን አልቻሉምና የቅማንት ኮሚቴዎችም ቢሆኑ ተባረው ጫካ ነው ያሉት ይላሉ።
የክልል ባለስልጣን ነው። ቅማንትና ማራ አልሰጣለን። አባት ቅማንት ነው እናት የማራ አልሰጣለን። ምን ይታይቃል? እንዴት ሆነ የሚባለው? ሁሉም ማህበረሰብ ችግር የለም። ያልተወለደ ያልተጋባ ምናምን የለም። የቅማንት ኮሚቴ የሚባለው አብዛኛው እየተሳደደ ስለሆነ ጫካ ነው ሰብሰ ያለው። ከቅማንት ጎን ሆኖ ጊዜ እየጠቃ ከዚች አሁን አሚት አለ የቅማንት ህዝብ ህዋት ያለችም
ከቅማንት ኮሚቴ አባላት መካከል አቶ ሙሉ ጌታ ሸቱ በበኩላቸው ሀገር በሽምግልና ሳይሆን በህግና ስርዓት ነው መመራት ያለበት። የሶስቱ ቀበሌዎች ጥያቄ በህግ አግባብ ምላሽ ካልተገኘ አካባቢው ሊረጋጋ አይችልም ይላሉ።
በፍላጎት መሰረት የክልሉ መንግስት ይህንን ማሸናገል ስለማይፈልግ ጣና እየፈጠረ በጣም ጊዜ ይቅር ይቅር በሽምግልና ሄደ ሀገር ሊመራ ነው ማለት ነው። ይህ በፍጹም ሊሆን የማይችል ማይሆን ነገርም ስለሆነ ይሆን የሚችለው ለሀገርቱ የአካባቢ ሰላምን ሊረጋጋ የሚችለው የእነዚህ ሶስት ቀበሌዎች ጉዳይ በህግና በስርዓት ብቻ መዳኘት ይቻል ብቻ ነው።
የሶስቱ ቀበሌዎችን ጉዳይ በተመለከተ የክልሉ የሰላምና ደህንነት ግንባታ ቢሮ ኃላፊ ብርጋዴር ጄኔራል አሳምነው ጽጌ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ የቅማንት የማንነት ኮሚቴ አባላት የሚጠይቋቸው ሶስቱ ቀበሌዎች ህወሀት ወታደራዊ ስልጠና ሲሰጥባቸው የቆዩ እንደሆኑ ደርሼባቸዋለሁ ማለታቸው ይታወሳል። ከዚህ ጋርና ሌሎች ተያያዥ ጉዳዮችን በተመለከተ የትግራይ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊን ለማነጋገር በተደጋጋሚ ያደረኩት የስልክ ሙከራ አልተሳካም። ያም ሆነ ይህ በአካባቢው ያለው ውጥረት ከጊዜ ወደ ጊዜ እያየለ ነው። ትላንት በድንበር አካባቢ የነበረው ግጭት ዛሬ መሀል ከተማ ደርሷል። የክልሉ መንግስት የዜጎችን ደህንነት ለመጠበቅ ምንስ እየሰራ ይሆን የሚለውን ጥያቄ አቶ አሰማኸኝ አስረስ በቅርቡ በተሰጡት ጋዜጣዊ መግለጫ ይህንን ተናግረዋል።
አጠቃላይ የጸጥታ ኃይሎች የደህንነት ተቋሞቻችን፣ የፖሊስ ተቋሞቻችን እዛ አካባቢ ነው ስራ እየሰሩ ያሉት። በቂ የሰው ኃይል ለመመደብ ተሞክሯል። ስለዚህ የሽምቅ አይነት ስራ ነው እየተሰራ ያለው። ቀን ቀን ሰላማዊ ይመስላል። ስለዚህ ህዝብን እንደ ጫካ በመጠቀም ወንጀለኞች ራሳቸው ህዝቡ መሀል ሆነው ነው እየረበሹ ያሉት። ከመንግስት አቅም ውጭ ግን አይደለም አካባቢው።
አቶ አሰማኛ የይዘው ችግሩ ስር እየሰደደ በመምጣቱ የፌዴራል መንግስት ጣልቃ እንዲገባ ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ተከታዩ ዘገባችን ወደ ድሬዳዋ ይወስደናል። በድሬዳዋ በእስር ላይ የነበሩ ሰዎች መፈታታቸውን አዲሱ ቸኮል በትላንትናው ዘገባ አስደምጦናል። ለዛሬ ይዘነዋል።
ፖሊስ በቁጥጥር ስር ካዋላቸው 308 ተጠርጣሪዎች መካከል 48ቱን ክሳቸውን አቋርጦ በነጻ ለቋቸዋል። ፖሊስ ባለፈው ሳምንት ሐሙስ፣ አርብና ቅዳሜ በአጠቃላይ 218 ተጠርጣሪዎችን ክስ በማቋረጥ ምክር ሰጥቶ የለቀቀ ሲሆን 44 ተጨማሪ ተጠርጣሪዎችን ክስ በማቋረጥ ስለ ህግ የበላይነትና የመብት ጥያቄዎች ሊቀርቡ ስለሚችሉባቸው ህጋዊ አማራጮች ምክር በመስጠት ዛሬ አመሻሽ ላይ ለቋቸዋል። ከተለቀቁት መካከል በአስተዳደሩ በልዩ ልዩ ኃላፊነት ላይ ሲሰሩ የነበሩ የአማራ ዴሞክራሲያዊ ፓርቲ ወይም አዴፓ አመራሮችም ይገኙበታል። ከነዚህም መካከል አቶ ብሩክ ፈለቀ በአስተዳደሩ የዲያስፖራ ጉዳዮች ዳይሬክተር፣ አቶ ብሩክ ወርቅነሽ የ03 ቀበሌ ስራ አስፈጻሚ፣ አቶ አቤል አሸብር የ04 ቀበሌ ምክትል ስራ አስፈጻሚና የስራ እድል ፈጠራና ምግብ ዋስትና ማስተባበሪ ኃላፊ፣ አቶ አቢ ቢረሳው የ05 ቀበሌ ስራ አስኪያጅ፣ አቶ አማረ ብርሃኑ የ05 ቀበሌ ጸጥታ ዘርፍ ኃላፊ እንዲሁም አቶ ሰለሞን ታዬ የ05 ቀበሌ አደረጃጀት ኃላፊ ናቸው። በጥምቀት በዓል አከባበር ላይ የእግዚአብሔር አብ ቤተክርስቲያን ታቦትን አስገብተው ሲመለሱ በነበሩ ምዕመናን ላይ ማንነታቸው ያልታወቁ ሰዎች ድንጋይ መወርወራቸውን ተከትሎ በተነሳው ተቃውሞና እሱን ተከትሎ ባሉት 5 ቀናት ፖለቲካዊና ኢኮኖሚያዊ ኢፍትሃዊነቶችን አጀንዳ ባደረገው ከተማ አቀፍ ተቃውሞ ላይ በረብሻ ንብረት ውድመትና ዝርፊያ ተጠርጥሮ መነሻውን ሃይማኖት አድርጎ በዋናነት ግን ፖለቲካዊና የመልካም አስተዳደር ጥያቄዎች ጎልቶ በተሰሙበት የአምስት ቀን ተቃውሞ የጎላ ጉዳት የደረሰ ባይሆንም ፖሊስ 308 ተጠርጣሪዎችን በቁጥጥር ስር መዋሉን አስታውቆ ነበር። ድርጊቱን የተቃወሙ መጀመሪያ ላይ 14 ቆይቶ ደግሞ 21 የከተማው የግል ጠበቆች ነጻ የጥብቅና አገልግሎት ሲሰጡ የነበሩ ሲሆን ቤተክርስቲያንም ጉዳዩ በርቅ እንዲፈታ ጠይቃ ነበር። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
አዲስ እንደዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ሐዋሳ ይወስደናል። የሁሉም ኢትዮጵያውያን ማንነት የምታስተናግድ ኢትዮጵያን መገንባት ያስፈልጋል ሲሉ የኦሮሞ ዴሞክራሲያዊ ግንባር ኦዴግ ሊቀመንበር አቶ ሌንጮ ለታ ተናገሩ። የሲዳማና የኦሮሞ ወጣቶች የተሳተፉበት ውይይት ተደርጓል ይነናል ዘጋቢያችን ዮናታን ዘብዲዮስ በተከታዩ ዘገባ።
የኦሮሞና የሲዳማ ህዝቦችን አንድነትና አጋርነት ያጠናክራል ብሎም የጋራ የትግል ታሪካቸውን ይዘክራል የተባለው የምክክር መድረክ ያለፈው ቅዳሜና እሁድ የካቲት 2ና 3 2011 ዓ.ም ምርት በዋሳ ከተማ ለሁለት ቀናት ተካሂዷል። በጉባኤው ላይ ከሲዳማ ታጋዮች ጋር ታግለዋል የተባሉ የኦዴግ መሪዎች አቶ ሌንጮ ለታ፣ ዲማ ነጋውና ሌንጮ ባት ተሳትፈዋል። የደቡብ ክልል ፕሬዝዳንት፣ የሲዳማ ዞን አመራሮች፣ የሥራ ኃላፊዎች፣ ቄሮችና የጀቱ አባላት እንዲሁም የአገር ሽማግሌዎች ተገኝተውበታል። አቶ ሌንጮ ለታ እንዳሉት የሁሉም ኢትዮጵያውያን ማንነት የምታስተናግድ ኢትዮጵያን መገንባት ያስፈልጋል።
ኦሮሞነትን ደግፍተ ሲዳማነትን ደግፍተ ወደ ኢትዮጵያዊነት ካምፕ ልትገባ ትችላል የሚሉን ካሁን ወዲያ ተሳስተዋል አይቻል። ጠቅላይ ሚኒስትራችን ስንደመር እናመራለን ማለታቸው ይሄው ይመስለኛል። እኔ
በመደጋገፍና በፍቅር ላይ ተመሰረተ በተለያየ ህብረ ቀለማት ተሸለመ አዲስ ኢትዮጵያ በአገር ውስጥ የተገነባ መሆኑን ተናግሯል። ኢትዮጵያ በታሪክ ውስጥ ታይቶ በማይታወቅ የለውጥ ጉዳና ውስጥ እንደነም ተናግሯል። ኢትዮጵያን ተቀራርቦ በመስራት እሳቸው ታይቶ ያለውን ለውጥ መደገፍ እንደሚያስፈልግ ተናግሯል። የትግል ችቦ ለአዲሱ ትውልድ በመተላለፉ ደስተኛ መሆናቸውን ተናግረው ወጣቶች በዲሞክራሲ ግንባታ ውስጥ የሚጠበቅባቸውን ትልቁን አስተዋጽኦ እንዲያበረክቱን ጠይቋል።
በእናንተ ላይ ወደቀው ኃላፊነት በጣም ከባድ ነው ሆኑን ተረዳችሁ? ተባብራችሁ እጅ ለእጅ ተያይዛችሁ ይህንን የለውጥ ሁኔታ እንድታዘልቁ ማጸናለሁ።
የብሔር ማንነቶችን ለማጥፋት በመንግስታት ብዙ ሙከራ ተደርጎ ላሉት ምክትል ሊቀመንበር ዲማ ነጋው በበኩላቸው የሲዳማና በደቡብ ክልል የሚገኙ ብሔረሰቦችና ህዝቦች ማንነታቸውን ለማስከበር ከፍተኛ መስዋዕትነት ከፍለው ነው ያሉትም አሁን ተፈጥሯል የሚሉትን እድል በመጠቀም ወጣቱ ወደ ተሻለ ደረጃ ለማድረስ ከፍተኛ ኃላፊነት እንዳለበትም ተናግሯል። ህዝቦች የራሳቸውን እድል በራሳቸው ጊዜ እንዲወስኑ መታገላቸውንና የሲዳማ ህዝብ ጥያቄም ህገ መንግስታዊና ፍትሃዊ መሆኑን መመለስ አለበትም ብሏል። የኦሮሞና የሲዳማ ህዝብ እንዲሁም ወጣቶች ተቀራርበው በመስራት ለውጡ እንዳይቀለበስ የበኩላቸውን ሚና እንዲወጡ አቶ ጆባት ተናግሯል። ወጣቶችም በስሜታውነት ተገፋፍተው መንግስት በማፈርስ ሳይሆን የተገኘውን እድል በመጠቀም ለውጥን ወደ ተሻለ ደረጃ ማድረስ አለባቸው ብሏል።
የሚያዳምጠን መንግስት ካገኘን ያን መንግስት መደገፉና ማበረታቱ ነው የሚያዋጣን። አልቲሜትሊ ከጭቆና ከኋላ ቀርነት የሚያዋጣንና ቄሮና እጀቶ ይሄንን አውቀው መንግስት ከመንገድ ሲወጣ ግፊት አድርጎ መንገድ ውስጥ እንዲገባ መንገድ ውስጥ ደግሞ ባለበት ጊዜ እንዲገሰግስ ማድረግ እንጂ መንግስትን ማደናቀፍ ጥሩ ስለማይሆን እቺ ምክር ትንሽ ወርወር ለማድረግ ፈለኩ። አመሰግናለሁ።
ከሲዳማ ታጋዮች ጋር ረጅም የትግል ታሪክ እንዳላቸው ለአብነትም ከሲአን መስራች ከነ ወልደ ማኑ ዱባሌ ጋር በአብነት መታገላቸውን ገልጿል። ዳሌ ወረዳ ይርጋለም ከተማ ድረስን በመሄድ በመካኔ መቃብራቸው ላይ የአበባ ጉንጉን በማስቀመጥ ሀዘናቸውን ገልጸዋል። የሲዳማ አርነት ንቅናቄ ሲአን ሊቀመንበር አቶ ዱካሌ ላምሶ እንደተናገሩት የኦሮሞና የሲዳማ ህዝቦች ረጅም የትግል ታሪክ አላቸው። ሲአን ከኦሮሞ የነጻነት ታጋዮች ጋር ትግሉን እንደሚቀጥልና የማንነት ፖለቲካ ከሚያ ምሩና ሪዮት አለማቸው ከሚገናኙ ፓርቲዎች ጋር እንደሚዋሃድም ገልጿል።
የሲአር መስራቾች ያነሱት ሐሳብም ይሄ ራስን በራስ ማስተዳደር ነው። ሲዳማ ህዝብ እየጠየቀ ያለውና የመጨረሻ ጫፍ ላይ ደርሶ ሪፈረንደም እየተጠበቀ ያለው ጉዳይ ከዛሬ 41 ዓመት በፊት እየተጠየቀውና ለወደፊትም ቢሆን አሁን እነዚህ ከሌላ ከኦሮሞ ከመጡት ወንድሞቻችን ጋር የሚኖረን የጋራ ትግል ያው ራስን በራስ የማስተዳደርና የብሔር ብሔረሰቦችን መብት እንደተጠበቀ በትክክለኛ ፌደራል ሰዓት የጋራችን የምትሆን ሀገር መገንባት ትግል ነው ቀጣዩ ትግላችን።
የክልሉ ፕሬዝዳንት አቶ ሚሊዮን ማቶስ በበኩላቸው እንዳሉት የምክክር ጉባኤው ዓላማ በኦሮሞና በሲዳማ ህዝቦች መካከል ያለውን ጠንካራ የህዝብ ለህዝብ ትስስር ይበልጥ ማጎልበት ነው ብለዋል። ነጻነት፣ ፍትህና እኩልነት እንዲረጋገጥ የሲዳማና የኦሮሚያ አባቶች ዋጋ ከፍለውበታል ያሉት አቶ ሚሊዮን ታጋይ አባቶቻችን ትምህርት የምንወስድባቸው ቤተ መጻሕፍት ናቸው ብለዋል። በመርህ ላይ የተመሰረተ ዲሞክራሲ ለመገንባት መድረኩ ፋይዳው የጎላ ነው ያሉትም
ሲዳማ ህዝብ ለዘመናት ባለፉት 40 ዓመታት በባህሉ ላይ በቋንቋ ላይ በማንነቱ ላይ ሲደርስ የነበረውን ጫና ለመቋቋም በጋራም በተናጠልም ሲደረጉ የነበሩ ትግሎች ውስጥ ያለፈ ህዝብ ነው። የዜጎች መብት የህዝቦች መብት በግለሰቦችና በቡድኖች ፍላጎት ላይ ተመሰረተ ሳይሆን በእውነተኛ ዲሞክራሲና በዲሞክራሲያዊ ህገ መንግስት ላይ ተመሰረተ እንዲሆን መሪዎች ሲከፋቸውና መሪዎች ደስ ሲላቸው የዜጎች መብት የህዝቦች መብት ምረጋገጥበት ሳይሆን በተቋማት ላይ ተመሰረተ በህገ መንግስት ላይ ተመሰረተ የህዝቦች መብት ስለምረጋገጥበት ሁኔታ እና በዚህ ላይ ተመሰረተ የሀገሪቷ ዘላቂ ሰላም ልማት ዲሞክራሲና መልካም አስተዳደር ለማረጋገጥ እንደዚህ አይነት መድረኮች የሚኖራቸው ሚና እጅግ ከፍተኛ ነው የሚሆነው። አሁን ላይ በምንገኝበት ታሪካዊ ምዕራፍ ላይ ደግሞ ሲዳማ በዚህ ሀገር ላይ እንደ አባስተዋጽኦ ልክ ውክና አግኝቶ ተገቢውን ፍትሃዊ የሆነ ተጠቃሚነት ተረጋግጦ እንዲኖር የሚፈልግ ህዝብ ነው።
በምክክር መድረኩ የኦሮሞና የስላማ አንድነትና የትግል ታሪክ የሚያሳዩ ጥናታዊ ጽሁፎች ቀርበው ውይይት ተደርጎባቸዋል። እንግዶቹ በዞኑ ወደሚገኘው ወንሾና መልጋ ወረዳዎች ድረስ በመሄድ ባህላዊና ታሪካዊ እንዲሁም የእምነት ስፍራዎችን ጎብኝቷል። የስላማ ህዝብ በቄጠላ ስርዓት ዳኤቡሹ እንኳን ወደ ወንድማቸው ቤት በሰላም መጣችሁ ሲሉ ተቀብለው አስተናግዷቸዋል። በዚህ የቄጠላ ስርዓትን የስላማ ህዝብ ትግል እንዲደግፉ ጠይቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ተከታዩ ዘገባችን የራር ደህራያ የማንነት ጠያቂዎች አስመላሽ ኮሚቴ ነን ያሉ በክልሉ መንግስትና ፓርቲው ህወሓት የራያ ህዝብ መካከል የመልካም አስተዳደር እንጂ የማንነት ጥያቄ የለም በሚል የሚገለጸው ሐሰት ነው አሉ። ባጠናቀቅነው ሳምንት የህወሓት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ ሰፋ የራያ ህዝብ የመልካም አስተዳደር እንጂ የማንነት ጥያቄ የለውም ማለታቸው ይታወሳል። የህዝብ ፊርማ ያሰባሰብን ኮሚቴ አስተባባሪዎች ነን ያሉ ሁለት እንግዶችን በጉዳዩ ዙሪያ አነጋግሬያቸዋለሁ። ባሳለፍነው ረቡዕ ጥር 29/2011 ዓመተ ምህረት ምሽት ዝግጅታችን አንድ ፕሮግራም አቀርበን ነበር። የህወሓት ከፍተኛ አመራር አባልና ቀድሞ የመንግስት ኮሙኒኬሽን ጉዳዩ ጽህፈት ቤት ሚኒስተር ዴታ የነበሩት አቶ ዛዲግ አብርሃ ድርጅቱን በፈቃዳቸው መልቀቃቸውን ጠቅሰው ለህወሓት ደብዳቤ ማስገባታቸውን የሚገልጽ አቶ ዛዲግ ፓርቲያቸውን ለመልቀቅ ሁለት ምክንያት እንዳላቸው ጠቅሰው ነበር። አንደኛው መጣሁበት ባሉት የራያ ህዝብ ላይ እየደረሰ ነው ያሉት በደል ነው። ለዚህ ላቶ ዛዲግ ጥያቄ ምላሽ እንዲሰጡ ነው የተጠየቁት የህወሓት ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ ሰፋ በበኩላቸው የራያ ህዝብ የመልካም አስተዳደር እንጂ የማንነት ጥያቄ የለውም ሲሉ ምላሽ ሰጥተው ነበር።
በምንገመግምበት ጊዜ በተለየ ሁኔታ ተበድለናል የሚል አይደለም የሚመጣው ጥያቄ እዛ ያለው የመልካም አስተዳደር ችግር አለብን፣ የልማት ችግር አለብን ብሎ ይነሳል። ሶ ያ ጥያቄ በህዝቡም ይነሳ ነው። ተደጋጋሚ ከህዝቡ ጋር ቀርበን ተወያይተን ያገኘነው ነው። ከትግራይ ውጭ ያሉ አዲስ አበባም ሆኖ ሌላም ቦታ ሆኖ የሚያነሱት ደግሞ ጥያቄው በሌላ መልኩ ነው የሚያቀርቡት። የመልካም አስተዳደርና የልማት ጥያቄ አለ በራያ፣ የማንነት ጥያቄ የሚባል በህዝብ ተነስቶ ሰምተን አናውቅም። ተደጋጋሚ መድረክ አካሄደናል። ዶክተር ደብረጽዮን በሚመራው መድረክም ሌሎች መድረኮችም ተካሂደዋል። እዛ ያለው ነዋሪ የሆነ ህዝብ ሌላ ማንነት አለኝ ብሎ ጠይቆ አያውቅም። በማንነቱ የማያውቅ ኩሩ ህዝብ ለማንነቱ የታገለ ማንነቱም ቀድሞ ያወቀ ህዝብ ነው። ስለዚህ እኔ ሌላ ማንነት ነው ያለኝ የሚል ጥያቄ ጭራሽ ወደ ክልሉም መጥቶ አያውቅም። በህጋዊ መንገድ ቀርቦም አያውቅም። በትላልቅ መድረኮችም እንደዚህ ቀርቦ አያውቅም። ከዛም የተውጣጡ ሰዎች ግን አንድ ቦታ ሄደው የራያ ማንነት ሌላ ነው፣ እንደዚህ ነው እንደያሉ የሚጠይቋሉ። ወደኛ ግን ኦፊሻሊ በህጋዊ መልኩ መጥቶ እንደዚህ አይነት ጥያቄ የተጠየቀ የለም። ህዝቡም እንደዚህ አይነት ፊሊንግ የለም።
ይህ የአቶ አሰፋ ምላሽ ተገቢ አይደለም። ጥያቄያችንን ህጋዊ መንገድ ተከትለን አቅርበናል። እንደውም የራያን የማንነት ጥያቄ በማንሳታቸው ብቻ ሰዎች በደል እየተፈጸመባቸው ነው ያሉና የራያ ማንነት ጥያቄዎች አስመላሽ ኮሚቴ አመራር መሆናቸውን የገለጹ ሰዎች እኛም ሀሳባችንን እናስረዳ ብለዋል። ራሳቸውን ያስተዋውቃሉ።
እሺ፣ እኔ አገዘው እባላለሁ። አገዘው ዳሮ የራያ የማንነት አስመላሽ ኮሚቴ ሰብሳቢ ነው።
ጌታቸው ደሳላ እባላለሁ። የራያ የማንነት ጥያቄ ኮሚቴ ጸሐፊ ነኝ።
እሺ፣ እንግዲህ የራያ የማንነት ጥያቄ ኮሚቴ የሚባል እንዳለም እየነገራችሁን ነው እና የት ነው የተቋቋመው? ይሄ ኮሚቴ ማን ነው ያቋቋመው? ኮሚቴ ሆኖ እንዲቋቋምስ ማን ነው ስልጣን የሰጠው?
አሁን በፊት እንደሚታወቀው የራያ ማህበረሰብ የራያ ህዝብ በትግራይ ክልል በሶስት ወረዳዎች ራያ አላማጣ ወረዳ፣ ወፍላ ወረዳ፣ አሁን ራያ አዘቦ ወረዳ ተብሎ በሚጠራው ደግሞ ጨርጨር ወረዳና መሆን ወረዳ ትግራይ ክልል ካለ የሚኖረው የራያ
ክፍል ላይ ነው ይሄ እየተጠየቀ ያለው። ድሮ በ1984 ዓመተ ምህረት ከተሱ ከገና ከመስበኩ በፊት የፒኤልኤፍ የትግራይ ህዝብ ነጻ አውጪ ግንባር በ1968 ባወጣው ማኒፌስቶ መሰረት ትግራይን አካሏታል። ትግራይ በደቡብ በኩል ራያ እንደሆነ ድንበሩ፣ በምዕራብ በኩል ወልቃይት እንደሚያካትት፣ በምስራቅ በኩል ብቻ በሰሜን በኩልም ያካትታል፣ በምስራቅ በኩል ብቻ አፋር ጋር ያለው ድንበር ብቻ ሳያካትት ይቀርና ያኔ 1968 በወጣው ማኒፌስቶ መሰረት ነው በ1984 ህገ መንግስቱ ከመጽደቁ ከመውጣቱ በፊት የትግራይ ተብሎ የተከለለው እና የአካባቢ ህብረተሰቡ ማንነቱ ሳይጠየቅ ፈቃዱ ሳይጠየቅ ስነ ልቦናው፣ ታሪኩ፣ ባህሉ እና ፍላጎቱ ሳይጠየቅ ነው ወደ ትግራይ ክልል እንዲካለል የተደረገው። ከዛ ጊዜ ጀምሮ ከ1984 ዓመተ ምህረት ጀምሮ 1984 መጨረሻ ይሄ አዋጅ 7/1984 የሚባለው አዋጅ ያ አዋጅ ራሱ በ1966 ዓመተ ምህረት የነበረውን የክፍለ ሀገር አከላለ ድርጎ ይካላል ነው የሚለው። 1966 እነዚህ አካባቢዎች የትግራይ አካል ሆኖ የነበሩ አድሉ። ስለዚህ ትክክለን ባልሆነ መንገድ የህብረተሰብ ፍላጎትን፣ ታሪክን ስነልቦናን መሰረት ያላደረገ አከላለል ተካለለ በማለት ከ1985 መጀመሪያ ወራት ጀምሮ ህዝቡ በከፍተኛ ሁኔታ ሲንቀሳቀስ ነበረ። ለዚህ አንካልልም በማለት
አቶ አገዘው እያነሱት ያለው ጉዳይ በጣም ወደ ኋላ ሄደው የሚጠቅሱት ዓመተ ምሕረትም ሩቅ ነው። እኔ ያነሳሁት ጥያቄ እናንተ ሁለታችሁን ማን ነው ኮሚቴ አድርጎ የመረጣችሁ? በምን ስልጣን ነው የተመረጣችሁት የሚል ነው።
ወደዛው ልመጣ ነበረ። ኦኬ፣ ወደዚህ ላቀርበው። እኛ የህዝብ የማንነት ጥያቄ እየጠየቀ የመጣ እና የነበረ ለመሆኑ የዛ አካባቢ ተወላጆች ምሁራን ደግሞ በያሉበት ተቋም እየዩበትም ስለዛ ባህል ስለታሪኩ ስለማንነቱ እየጻፉ ዶክመንት እያደረጉ የነበሩ ለመሆኑ ጊዜው ሲደርስ ግን የራያ አካባቢ ምሁራን ተወላጆች ተሰባስበው ጊዜያዊ ኮሚቴ አዋቅረው ያ ጊዜያዊ ኮሚቴ ደግሞ አዲስ አበባ ነው የተቋቋመው። ያ ጊዜያዊ ኮሚቴ በአሁን ለማንነት ጥያቄ በሚጠየቅባቸው 3 ወረዳዎች ራያ አላማጣ፣ ራያ አዘቦ እና ወፍላ በ3 ወረዳዎች ምርሃሰራቶች የሚጠጋ የማንነት ድጋፍ ፒቲሽን አሰባስበው ውክልና ተሰጥቷቸው ለፌዴሬሽን ምክር ቤትም ለክልሉ ለትግራይ ክልል ምክር ቤትም አስገብተን ይሄ ውክልና ይዘን ነው ከህዝቡ 5% ያጠቃላይ ህዝቡ 5% ውክልና ይዘን ነው የማንነት ጥያቄውን እያራመድን ያለን።
ውይይቱ አላበቃም። በክፍል 2 በነገው ምሽት ይዘን እንመለሳለን። እንደዚሁም ደግሞ በፌስቡካችንና በዌብሳይታችን ላይ ሙሉን እንጭነዋለን። ከዛም ማዳመጥ ትችላላችሁ። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ @ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን በቴክኒክ ያቀናበረልን ሞክቢል ያብሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በተከታዩ የሄለን በርሄ እስኪልየው የተሰኘው ሙዚቃ እንሰናበታችኋለን። በነገው ጉዞ እንገናኝ። ደህና ደሩ።
I'm not a good person. 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 I'